voice of America. Yih ya America Dims Radio Tabia no.
ምን በመጋረጃ ኮሃላ ምን እንዳለ ኢትዮጵያ ውስጥ ስለምናቅ ምን አይነት መዋጥር ውስጥ ገብቷል የወያኔው ስርዓት ስለምናቅ እሱን ለመጠምዘዝ ካልሆነ በስተቀር ለፕሮፓጋንዳ ለሌላ ፍጆታ እንጂ ይሄ ነገር እኛን የሚያሰጋን ጉዳይ አይደለም።
አቶ ጸሐዬ ፋሲል የኤርትራ የውጭ ጉዳይ ሚኒስትር ጽህፈት ቤት ዲሬክተር ናቸው። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ፓርላማው ላይ ኤርትራን በሚመለከት ለተናገሩት ከሰጡት ምላሽ የተቀነጨበ ነው። በአብይ ርዕስ ዝርዝሩን እናቀርባለን።
በተባበሩት መንግስታት የንግድና ልማት ጉባኤ አዲስ ባወጣው ሪፖርት አፍሪካን ምጣኔ ሀብት የሚያንቀሳቅሳት የአገልግሎት ዘርፉ መሆኑን ገልጠዋል። በመጽሔት ክፍለ ጊዜ ከሚተነተኑት ርዕሶች አንዱ ነው። በዋና ዋና ዜናዎቻችን ደግሞ የተባበሩት መንግስታት ድርጅት የዞን ዘጠኝን ብሎገሮችና የጋዜጠኞችን መፈታት በአድናቆት ተቀበለ። በኢትዮጵያና በኤርትራ ድንበር ላይ 30 የሚሆኑ ታጣቂዎች መገደላቸው ተገለጸ በኢትዮጵያ መንግስት። እንደዚሁም የኤርትራ መንግስት ለሰሞኑ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መልእክት መልስ ሰጠ የሚሉ ይገኙበታል።
ሌሎች በርከት ያሉ ቅንብሮች፣ ዘገባዎችና የባለሙያ ትንታኔ እንዲሁም የስልክ አስተያየቶቻችሁን አካተን የአርብ ሐምሌ 3 2007 ተረኛ አስተናጋጆች አሉላ ከበደና
እኔም ሰሎሞን አባተ ከፕሮዲውሰሩና ከፕሮዲውሰሯ ጽዮን ግርማና ከስርጭት መሐንዲሱ ጋር አብረን እናመሻለን። በቅድሚያ የሰዓቱን የዓለም ዜና እናሰማችሁ። የተባበሩት መንግስታት ድርጅት ሐሳብንና አመለካከትን የመግለጽ ነጻነት ልዩ ጸሐፊ ዴቪድ ኬይ ኢትዮጵያ ለዞን 9 ጽፉ የነበሩ 2 ብሎገሮችንና 4 ጋዜጠኞችን መፍታቷ ያስደሰተው መሆኑን አስታውቋል። ይሁን እንጂ ኢትዮጵያ አሁንም በጸረ ሽብር ሕጉ አስራቸው ያሉ ጋዜጠኞች መኖራቸውን ልዩ ራፖርተሩ አመልክተዋል። የ6ቱ ጋዜጠኞች መፈታት አንድ ጠቃሚና ገንቢ እርምጃ ነው ያሉት ሚስተር ኬይ ተገቢነት ወይም ተቀባይነት ያለውን ተግባራቸውን ስላከናወኑ ብቻ ታስረው የሚገኙ ሌሎችም ጋዜጠኞችንና ተሟጋቾችን ለመልቀቅ ይህ የመጀመሪያው እርምጃ ነው ብዬ ተስፋ አደርጋለሁ ብለዋል ማርጋሬት ባሽር ከኒውዮርክ የመንግስታቱ ድርጅት ጠቅላይ ጽህፈት ቤት ባጠናቀረችው ዘገባ። የመንግስታቱ ድርጅት ሐሳብንና አመለካከትን የመግለጽ ነጻነት ልዩ ራፖርተር ዴቪድ ኬይ እና በሰላማዊ መንገድ የመሰብሰብ ነጻነት ልዩ ራፖርተር ማይና ኪያይ ቀደም ሲል በጋራ አውጥተውት በነበረ የስጋት መግለጫ የብሎገሮቹ ለተራዘመ ጊዜ መታሰርና የብሔራዊ ጸጥታ ጥያቄን ሐሳብን የመግለጽና የመደራጀት ነጻነትን ለመቆልመም ጉዳይ የመጠቀም አካሄድ እንደሚያሳስቧቸው ገልጸው ነበር።
በኢትዮጵያና ኤርትራ ድንበር ላይ 30 የሚሆኑ ሰርጎ ገቦች ያሏቸውን ታጣቂዎች መደምሰሳቸውን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል አሰፋ አብዩን የጠቀሰ የራዲዮ ፋና ዜና አመለከተ። በዚሁ የምዕራብ ትግራይ ላይ ተደምስሰዋል የተባሉትን ሰዎች ዘገባው የሻቢያ ተላላኪዎች ብሏቸዋል። በሻቢያ ተልእኮ ተሰጥቷቸው ትንኮሳ ለመፈጸም ከሞከሩት ጸረ ሰላም ኃይሎች መካከል አብዛኞቹ ሲደመሰሱ፣ ጥቂቶቹ በቁጥጥር ስር ውለዋል ነው ያለው የፋናው ዘገባ። በሌላ በኩል ግን ማንነታቸው እንዳይጠቀስ የጠየቁ አንድ የኤርትራ ዲፕሎማት ማምሻውን ለአሜሪካ ድምጽ በሰጡት ቃል ኢትዮጵያ ውስጥ ወታደራዊ ግጭት በተፈጠረ ቁጥር ኤርትራን መወንጀል የተለመደ ሆኗል ነው ያሉት። አሁን ሰለቸን ብለዋል ዲፕሎማቱ። ውስጣዊ ችግሮቻቸውን አስቀድሞ ቢፈቱ የተሻለ ይሆን ነበር ሲሉም አክለዋል ኤርትራዊው ዲፕሎማት።
አካባቢውን እያተራመሰች ያለችው ኢትዮጵያ እንጂ ኤርትራ አይደለችም ሲሉ የኤርትራ የውጭ ጉዳይ ሚኒስትር ጽህፈት ቤት ዳይሬክተር አስታወቁ። ዳይሬክተሩ አቶ ጸሐዬ ፋሲል ዛሬ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ኢትዮጵያ የራሷን የውስጥ ችግር ለመሸፈን ስትል የምታሰማው የተለመደ ፉከራ ነው፣ ኤርትራ ለአካባቢው መረጋጋት እየጣረች ያለች አገር ነች ብለዋል። ጠቅላይ ሚኒስትሩ ሰላም ሰላም ቢሉም የሰው ግዛት በኃይል ይዘው ሰላም እንፈልጋለን ማለታቸው አስቂኝ ነው ብለዋል አቶ ጸሐዬ። አቶ ኃይለ ማርያም ያስተላለፉትን ዛቻ አዘል መልእክት አስመልክቶም ኤርትራ ከልማቷ አታፈገፍግም፣ ለፉከራውም ትኩረት አትሰጥም ሲሉ አክለዋል። የሰብአዊ መብቶች ጥበቃን አስመልክቶ የተናገሩት አቶ ጸሐዬ በሶስተኛው ዓለም አገር ውስጥ የሰብአዊ መብቶች ችግር ሁልጊዜ ያለ ቢሆንም ኤርትራ ግን ከማንም በተሻለ ሁኔታ ሰብአዊ መብቶችን ታከብራለች ብለዋል። የኤርትራን ወጣቶች መሰደድ አስመልክቶ ለተነሳላቸው ጥያቄ ሲመልሱ የውጭ ኃይሎች በቪዛና በመሳሰሉ አማላይ ጥሪዎች ወጣቶቹ ሀገራቸውን እየጣሉ እንዲወጡ ብዙ ገንዘብ መድበው የሚያካሂዱት ዘመቻ ውጤት ነው ብለዋል።
በዩጋንዳው ፕሬዝዳንታዊ ምርጫ እጩ ተወዳዳሪ የሆኑት አማማ ሞምባዚ እና የተቃዋሚ መሪ ኪዛ ቢሲጄ በህዝባዊ ስብሰባ ለማድረግ ሞክራቸዋል ተብለው በፖሊስ ታስረዋል። የእጩ ተወዳዳሪ ደጋፊዎችና ፖሊሶች ተፋጠው በሚገኙበት በአሁኑ ወቅት አገሪቱም በከፍተኛ ውጥረት ላይ እንደሆነች ከካምፓላ የደረሰን የኤልሳቤጥ ፓላት ዘገባ ያመለክታል። አዲሱ አበበ ዝርዝሩን ይዘዋል።
ተስፋ የተጣለባቸው እጩ ተወዳዳሪ አማማ ሞምባዚ እና የተቃዋሚው መሪ ኪዛ ቢሲጄ የሚጋሯቸው ነጥቦች አሉ። በፖለቲካው ረገድ ያላቸው ተደማጭነት እንዲህ እንደ ዛሬው ሳይከዳቸው ከፕሬዚዳንት ዮዌሪ ሙሴቪኒ ጋር በቅርበት አብረው ይሰሩ ነበር። ትናንት ሐሙስ ደግሞ ህዝባዊ ስብሰባ ለማድረግ ሞክራቸዋል ተብሎ በፖሊሶች ቁጥጥር ስር ውለዋል። ሞምባዚ ህዝባዊ ስብሰባቸውን የጠሩት በምስራቃዊቷ ኡጋንዳ ከተማ ባሌ ውስጥ ነበር። ከፖለቲካ ፓርቲዎች ጋር ስምምነት የላቸውም ተብሎ አመፅን ለማስወገድ የተቃጣ በሚል ከካምፓላ የሶስት ሰዓት ጉዞ ካደረጉ በኋላ ከመንገድ ተይዘው ታስረዋል። ቢሲጄም ብዙ ሳይቆዩ ነው በቁጥጥር ስር የዋሉት። የተሰጠው ምክንያት ደግሞ ህዝባዊ ስብሰባ እንደሚያካሄዱ ያሳወቁት በጣም ዘግይተው ነው፣ ያ ደግሞ የህዝባዊ ስብሰባ ህግን ያፋርሳል የሚል ነው። ሞምባዚ ታስረው ወደ ካምፓላ እንደተወሰዱ ደጋፊዎቻቸው ወዲያውኑ በብዛት ሆነው በስፍራው ተገኝተዋል። ብዙም ሳይቆዩ ባለቤታቸው ጃኩሊን ሞምባዚ እና በተናጋሪነታቸው የሚታወቁት ጀኔራል ዴቪድ ሲጂዮም የተሰበሰበውን ህዝብ ተቀላቀሉ እና ጀኔራሉም እነሆ ትግሉ አሁን ተጀመረ ሲሉ ንግግራቸውን ቀጠሉ።
This was expected. He's dealing with a dictatorship. We are dealing with a dictatorship.
የተጠበቀ ነበር። የኛም ሆነ የርሳቸው ትግል ከአምባገነኖች ጋር ነው። ይህ ግን ለተቃውሞ ትግሉ የድል ያህል ነው። ምክንያቱም በአምባገነናዊነትና በዲሞክራሲያዊነት ጥያቄዎች ላይ ለረጅም ጊዜ ስንታገል ቆይተናል። ለወደፊት የትግል አቅጣጫችንም አዲስ አካሄድ መትለም ይኖርብናል።
በብዙ ቁጥር የተሰበሰበው ህዝብ እንዲያፈገፍግ በፖሊሶች እየተገፋ በሄደ መጠንና ሰዓቱም እየመሸ ስለነበር ቁጣውም እየበረታ መጣ። በተለይ በስም እንዳይጠቀስ የፈለጉ አንድ የሞምባዚ ደጋፊ ይህ የፖሊስ ወከባ አመጽ ቀስቃሽ ነው ሲሉ ተደምጠዋል። እንደተባለውም ፖሊሶች ኃይላቸው እየበረከተ ወከባውም እየተጠናከረ በመሄዱ በፖሊስና በሞምባዚ ደጋፊዎች መካከል ግጭት ተፈጥሮ ትራፊክ እስከ ማዘጋት ደርሷል። ፖሊስ አስለቃሽ ጋዝ ተጠቀመ። ህዝብ የበረታ ተቃውሞ አሰማ። ምንም እንኳ ፖሊሶች ስለ ሁኔታው አስተያየት ከመስጠት ቢቆጠቡም ብዙዎች ሞምባዚና ቢሲጄ በ24 ሰዓታት ውስጥ ይለቀቃሉ ብለው ይገምታሉ።
በላይቤሪያ በቅርቡ አዲስ ለኢቦላ የተጋለጡ ሰዎች በተገኙባቸው አካባቢዎች ሁለት ሌሎች አዳዲስ ተጋላጮች የመገኘታቸው ዜና ምዕራብ አፍሪካ ከዓመት በላይ ለሚሆን ጊዜ ሰቅዞ ይዟት ከነበረው ቫይረስ እጅ መልሶ እንዳትወድቅ ከፍተኛ ስጋት አሳድሯል።
በዩናይት ስቴትስ የነጻነት ቀን ሰኔ 27 መዳረሻ ሳምንታት በርካታ የሽብር ጥንስሶችን ማምከናቸውን የፌዴራሉ ምርመራ ቢሮ ኤፍቢአይ ኃላፊ ጄምስ ኮሜይ አስታወቁ።
ከኢራን ጋር በተያያዘው የኒውክሌር ድርድር ከባድ ናቸው በሚባሉ ነጥቦች ላይ ስምምነት ካልተደረሰ ተደራዳሪዎቹ ሂደቱን ለማቋረጥ ዝግጁ ናቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስጠነቀቁ።
ግሪክ እጅግ አንገብጋቢ በሆነ ሁኔታ የምትፈልገውን የመድህን ገንዘብ ከአውሮፓ አበዳሪዎቿ ለማግኘት እያደረገች ባለችው ጥረት የመጨረሻውን እቅዷን ዛሬ ለአውሮፓ የገንዘብ ሚኒስትሮች አስገብታለች። አድማጮች፣ የሰዓቱ የዓለም ዜና በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ ዝግጅት የሚተላለፍላችሁን ስርጭት ነው። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
አሉላ ከበደ ነን። በሰዓቱ የዓለም ዜና የጀመረው የአርብ ሐምሌ 3 ምሽት ስርጭታችን የተለያዩ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችንም ያስከትላል። ታዲያ ቅምሻውን እናስቀድም።
ብዙ ሰዎችና ብዙ ድርጅቶች የፕሬዝዳንት ኦባማን ወደ ኢትዮጵያ መሄድ ተቃውሞታል። ዋሽንግተን ፖስት ስር የሰደደ ሰብአዊ መብት ረጋጭ አስተዳደር ጋር አብሮ መቆም እንደ ውርደት ነው ብሎ ተናግሯል። ፎረን ፖሊሲ መጽሔት የሚባለው ከሰሜን ኮሪያና ከሳዳም ሁሴን መንግስት ጋር የሚስተካከል 100% አሸነፉ የሚል መንግስት ጋር እንዴት አብሮ ይሄዳል ብሏል። ባለፈው ሳምንትም ኢትዮጵያውያኖች ከፍ ያለ ሰላማዊ ሰልፍ በዋይት ሀውስ ፊት ለፊት አድርገው ነበር። እኔ ግን ፕሬዝዳንት ኦባማ ወደ ኢትዮጵያ መሄዱን በጣም ደስ ይለኛል። መንግስት ደጋፊም ባለውም በጣም ደስ ብሎኛል። ምክንያቱም
ጥያቄው የፕሬዝዳንት ባራክ ኦባማ የኢትዮጵያ ጉዞ እንዴት ይታያል?
ለጥያቄው መልስ እንግዳችን ፕሮፌሰር አለማየሁ ግብረ ማርያም ምክንያታቸውን በሁለተኛው አጋማሽ በሚቀርበው ፕሮግራም ይገልጻሉ። ተከታተሉ። አሁን የምሽቱ አብይ ርዕስ ይቀርባል።
አካባቢውን እያተራመሰች ያለችው ኢትዮጵያ እንጂ ኤርትራ አይደለችም ሲሉ የኤርትራው የውጭ ጉዳይ ሚኒስትር ጽህፈት ቤት ዲሬክተር አስታውቀዋል። ዲሬክተሩ አቶ ጸሐዬ ፋሲል ዛሬ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ኢትዮጵያ የራሷን የውስጥ ችግሮች ለመሸፈን ስትል የምታሰማው ፉከራ ነው፣ ኤርትራ ለአካባቢው መረጋጋት እየጣረች ያለች አገር ነች ነው ያሉት። ሰለሞን አባተ ነው ያወያያቸው።
አቶ ጸሐዬ ፋሲል ጤና ይስጥልኝ፣ እንደምናመሹ። አቶ ጸሐዬ በቅድሚያ እስቲ ሙሉ ኃላፊነቶን ይንገሩን፣ ከአድማጮቻችን ጋር ያስተዋውቁልኝ።
ኦኬ፣ ስሜ ጸሐዬ ፋሲል የኤርትራ የውጭ ጉዳይ ሚኒስቴር የሚኒስቴር ጽህፈት ቤት ዳይሬክተር።
እሺ አቶ ጸሐዬ ፋሲል በጣም አመሰግናለሁኝ ለጊዜው። አሁን የደወልኩበት ምክንያት ሰሞኑን የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ፓርላማቸው ላይ አድርገውት በነበረ ንግግር ከእንደራሴ ለተነሳ ጥያቄ በተለይ በሰጡት አንድ መልስ ኤርትራን የሚመለከት ትንሽ ሰፋ ያለ ንግግር አድርገዋል እና ከዛ ውስጥ አንደኛው የኤርትራ መንግስት አካባቢውን የማተራመስ ፖሊሲ የያዘ መንግስት ነው፣ ይህን ፖሊሲም አይለውጥም የሚል አቋም ነው ያንጸባረቁት ጠቅላይ ሚኒስትሩ። ላስደምጦት እስቲ የተናገሩትን ነገር ቀንጨብ አድርጌ።
የሻዕቢያ መንግስት አካባቢውን የማተራመስ አባዜውና ፖሊሲውን እስካሁንም አልቀየረም። ስለዚህ ይህንን ፖሊሲ የማይቀይርበት መሰረታዊ ምክንያት ደግሞ አለው። በአገሩ ውስጥ የተከሰቱ ችግሮችን ውጫዊ አድርገው ለህዝቡ ለማሳየት ብቸኛው መንገድና አማራጭ ሌሎች እያጠቁኝ ስላለ ወደ እነዚህ ትኩረቴን አድርጌያለሁ ብሎ ህዝቡን የማታለል የማታለያ መንገድና ስትራቴጂ ነው። ስለዚህ በአጭር ጊዜ ውስጥ ያቆማል ተብሎ አይወሰድም። ይህንን ፖሊሲ መቀየር ያለበት ከሆነ መጀመሪያ በውስጥ ጉዳዩ በማተኮር በመቶ ሺዎች እየኮበለሉ ያሉ ወጣቶችን ለማዳን የውስጥ ፖሊሲ ለውጥ ማድረግ ያስፈልገዋል። ይህንን የውስጥ ፖሊሲ ለውጥ ካላደረገ በስተቀር ጎረቤቶቹን በተለይም ኢትዮጵያን እና ጅቡቲን በማተራመስ ይሄንን አጀንዳውን ውጫዊ ለማድረግ መስራቱን የሚቀጥል ይሆናል። ይሄ ሰርቫይቫል ወይም ደግሞ የመኖሪያው አጀንዳ ሆኗል።
አቶ ጸሐዬ ምንድን ነው የኤርትራ መንግስት ምላሽ ለዚህ የጠቅላይ ሚኒስትሩ አባባል?
በመጀመሪያ እድል ስለተሰጠኝ ላመሰግን እፈልጋለሁ። ከዛ ባሻገር የወያኔው መሪ የወያኔው ስርዓት ኢንተርናሽናል ሕግ በመጣስ የኤርትራን ሉዓላዊ መሬት እንደያዘ ሁሉ ይታወቃል። ይህን የሕግ መጣስ ተግባር ለመሸፈን በተለያዩ ጊዜያት የወያኔው መሪ ዘራፍ እያሉ መደንፋት ልምድ ሆኖባቸዋል። ይህ ያልኩት ብቻ ሳይሆን ያላንዳች ፍረት የኤርትራን መንግስት የመቀየር እቅድ እንዳላቸውም ብዙ ጊዜ ለፍልፈዋል ማለት ነው። የወያኔው መሪ ፉከራ ሲያሰሙ ሌላም ምክንያት አላቸው። በኢትዮጵያ ውስጣዊ ሁኔታ ሲዋጠሩ የኢትዮጵያን ህዝብ ትኩረት ወደ ሌላ ለመጠምዘዝ የሚጠቀሙበት አሮጌ ስልት ነው። እውነት መናገር ከሆነ ኤርትራ የዚህን ቀጠና ወይ ድማ የዚህን ሪጅን ሰላም የምትተራምስ አይደለችም። ኢትዮጵያ በጭራሽ ለመናገር እውነቱን ለመናገር ከሆነ ኢትዮጵያ ወይ ደግሞ የወያኔው ስርዓት በአሁኑ ጊዜ ይህን ቀጠና ማተራመስ ከጀመሩ ብዙ ጊዜያቸው ነው። ሶማሌ ውስጥ የመበታተን አጀንዳ፣ ኤርትራ ውስጥ ይኸው ሉዓላዊ መሬት የመያዝ ይህ ሁሉ መረጋገጫ ነው ማለት ነው። የወያኔው መሪ ፉከራ በሚያሰሙበት ወቅት ምናልባት የሰብአዊ መብት ምክር ቤት ውድቅ የሆነ የጥላቻ ፖሊሲ በተነሳበት ጊዜ ይህን ጉዳይ ሲናገሩ ምናልባት ግፊትም ኖሯቸው ሊሆን ይችላል። በአጠቃላዩ ይህ ከኃላፊነት የራቀ የወያኔው መሪ ዲስኩር ኤርትራ በስጋት የምታይ አይደለም። በአሁኑ ጊዜ የወያኔው መሪ የጦርነት ጥሩምባ ከመንፋት ይልቅ
ከታሪክ ቢማሩ የተሻለ በሆነ ነበር። ኤርትራ ሀገር የማልማትን ቀደማው ፖሊሲዋን በስፋት እየተንቀሳቀሰችበት ነው። የሀገር ልማት ደግሞ ካለ ሰላምና የዚህ ቀጠና መረጋጋት በሚፈለገው ግስጋሴ ሊካሄድ እንደማይችል የታወቀ ስለሆነ ነው። ስለዚህ ኤርትራ ለሰላምና ለቀጠናው መረጋጋት እንጂ ለሌላ መተራመስ አጀንዳ የላትም፣ ጊዜም የላትም። ይሄ ነው መልሳችን።
አቶ ጸሐዬ፣ ከዚህ አስከትለው ግን ጠቅላይ ሚኒስትሩ የተናገሩት ጉዳይ ትንሽ ጠንከር ያለ ነው። እስቲ ያዳምጡት።
የኢትዮጵያ ሕዝብም ሆነ የኤርትራ ሕዝቦች የሚጠቀሙት ከሰላም ነው። ስለዚህ ሰላም ለእኛ የመጀመሪያውም የመጨረሻውም ይሆናል። ነገር ግን የኤርትራ መንግስት አሁን በያዘው ፖሊሲ የሚቀጥል ከሆነና ኢትዮጵያንና ሌሎች አጎራባች አገሮችን ለማተራመስ የያዘውን ስትራቴጂ የማይቀይር ከሆነ ተገደን እርምጃ የምንወስድበት ሁኔታ ሊፈጠር ይችላል። ስለዚህ ይሄ በሚሆንበት ጊዜ የኢትዮጵያን ህዝብ በማሳወቅ የኢትዮጵያ መንግስት ሰላምን የሚፈልግ መሆኑ እንደተጠበቀ ሆኖ፣ ነገር ግን ሁል ጊዜ ሰላም የሚያውቅ ጎረቤት ባለበት ሁኔታ አጋምን የተጠጋች ቁልቋል እንዳንሆን ሁል ጊዜ ጥንቃቄ ማድረግ ስለሚገባን ጊዜው ሲደርስ ለኢትዮጵያ ህዝብ ገልጸን አስፈላጊውን እርምጃ መውሰድ የምንገደድበት ሁኔታ ይኖራል። ይሄንን ለዓለም ህብረተሰብም አሳውቀናል።
አቶ ጸሐዬ፣ የኤርትራ መንግስት እንዴት ነው የሚገነዘበው ይሄንን የጠቅላይ ሚኒስትሩን አባባል?
የጠቅላይ ሚኒስትር አባባል ከኢትዮጵያ ህዝብ ጋር ግንኙነት እንዳለው ለማስመሰል የሚባል እንጂ በስጋት መልክ የምናየው አይደለም። የተለመደ ከጊዜ ወደ ጊዜ ከአመት ወደ አመት የመንግስት የመገልበጥ እርምጃ እንወስዳለን፣ ትንኮሳ እናደርጋለን። ይሄ የተለመደ ስለሆነ እኛም በስጋት በትልቅ ስጋት አይሰነው ስጋት ውስጥ የሚያወጣን ጉዳይ አይደለም። ምን በመጋረጃ ከኋላ ምን እንዳለ ኢትዮጵያ ውስጥ ስለምናውቅ፣ ምን አይነት መዋጥር ውስጥ ገብቷል የወያኔው ስርዓት ስለምናውቅ፣ እሱን ለመጠምዘዝ ካልሆነ በስተቀር ለፕሮፓጋንዳ ለሌላ ፍጆታ እንጂ ይሄ ነገር እኛን የሚያሰጋን ጉዳይ አይደለም።
ለመሆኑ በማንኛውም መንገድ ይህንን በተመለከተ የኤርትራ መንግስት የሚያደርገው ዝግጅትም ይሁን ሌላ አይነት እንቅስቃሴ ይኖራል፣ በማንኛውም መንገድ በዲፕሎማሲውም በኩል ሊሆን ይችላል፣ በወታደራዊውም መስክ ሊሆን ይችላል፣ በህዝቡ ውስጥ በሚሰሩ ስራዎችም ሊሆን ይችላል፣ ምንድን ነው የኤርትራ መንግስት በተጨባጭ በአሁኑ ሰዓት እያደረገ ያለው?
የኤርትራ መንግስት በእውነቱ ትኩረቱን ጠምዝዞ ከልማት ውጪ ወደ ሌላ ሊሄድ አይፈልግም። የእኛ ዝግጅት ሁል ጊዜ ለሰላም ለሪጂናል ስታቢሊቲ ሁል ጊዜ እንደሰራን ነው። ጥረት እናደርጋለን። ሰላም ለእኛ በእውነቱ ሰላም ለልማት ይሁን ለማንኛውም ነገር ለህዝባችን ጥቅም ሰላም ነው። ለሰላም ደግሞ እንዋጋለን፣ ለሰላም እንጥራለን፣ እየጣርንም ነው እንጂ ይሄ አሁን የጠቅላይ ሚኒስትሩ ዲስኩር ከቀንደኛው አላማችን የልማት ትግል ከሱ አይጠመዝዘንም። እዛው ነው ያለነው። ምንም የሚያስፈራ ጉዳይ አይደለም ለኛ።
አቶ ጸሐዬ፣ እርስዎ አሁን የሚሉኝ የኤርትራ መንግስት ለሰላም ፍጹም ዝግጁ መሆኑን ነው። በተደጋጋሚ ጊዜዎችም ይሄንን በተለያዩ አጋጣሚዎች ከተለያዩ ባለስልጣኖቻችሁ እንሰማለን። ጠቅላይ ሚኒስትሩ ካሉትም እስቲ በዚሁ ፓርላማ ላይ እንደዚሁ ቀንጭብ አድርጌ እንዳላሰማሁት፣
በእኛ በኩል አሁንም ሰላም ብቸኛው አማራጫችን ነው። ሰላም የእድገት መሰረት ነው። ስለዚህ ለሰላም አበክረን እንሰራለን። አሁንም ጥያቄያችንና የሰላም እጅ ዘርግተን በጠረጴዛ ዙሪያ ተደራድረን ያሉትን ችግሮች ለመፍታት ሙሉ ዝግጁነት አለን።
ምንድን ነው ታዲያ ችግራችሁ አቶ ጸሐዬ?
ይህ የወያኔው መሪ ሰላም ሰላም የሚሉት ለይስሙላ ነው። መጀመሪያ ነገር የኤርትራን ሉላው መሬት ይዞ ሰላም ሰላም ይሎ ብሎ መዘመር ለእኛ ትርጉም የማይሰጠን ነው።
ከአቶ ጸሐዬ ጋር ያደረግነው ቃለ ምልልስ ለዛሬ እዚህ ላይ ይገታ እንጂ ሙሉን ቃለ ምልልስ ከዌብሳይታችን ማግኘት ይቻላል። ቀሪውን ክፍል በመጪ ቀናት እናሰማችኋለን። ለዛሬ የኤርትራ የውጭ ጉዳይ ሚኒስትር ጽህፈት ቤት ዳይሬክተር አቶ ጸሐዬ ፋሲልን አመሰግናለሁ።
ወደ መጽሔቱ የትንታኔ ርዕስ እንሻገራለን። የተባበሩት መንግስታት የንግድና የልማት ጉባኤ ባወጣው አዲስ ዘገባ አፍሪካን የአፍሪካን መጣኔ ሀብት የሚያንቀሳቅሰው የአገልግሎት ዘርፉ መሆኑን ገለጠ። ይሁንና ይህን የአገልግሎት ዘርፍ አቅም የመሰረተ ልማት መዳከምና የአስተዳደራዊ ደንቦች ጉድለት እየጎዳው መሆኑን ነው የ2015ቱ የመጣኔ ሀብት የልማት ሪፖርት ያመለከተው። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ቆንጂት ታየ ታቀርበዋለች።
የአፍሪካ የአገልግሎቶች ዘርፍ ከጊዜ ወደ ጊዜ በርካታ መዋለ ነዋይ አፍሳሾችን እየሳበ እንደሆነ የአንክታድ ሪፖርት ይገልጻል። በአሁኑ ጊዜ ይህ ዘርፍ ከአህጉሪቱ ምጣኔ ሀብት 30 ከመቶውን የያዘ እንደሆነም ነው የሚጠቁመው። በእርግጥም እንደ አውሮፓውያን አቆጣጠር ከ2009 እስከ 2012 ዓመተ ምህረት ባለው ጊዜ ከ54 የአህጉሪቱ ሀገሮች የ30ውን አጠቃላይ የአገር ውስጥ ምርት እድገት ያንቀሳቀሰው ይኸው የአገልግሎቶቹ ዘርፍ እንደሆነ ሪፖርቱ አውስቷል። እያደገ ካለው የአገልግሎት ዘርፍ እንደ ምሳሌ አድርጎም በኬንያ የሞባይል ቴሌፎን፣ በናይጄሪያ፣ ደቡብ አፍሪቃና ሞሮኮ የገንዘብ ነክ ማለት የፊናንስ አገልግሎቶች፣ በሲሸልስና ሞሪሸስ ደግሞ የቱሪዝም ኢንዱስትሪው ጠንካራ አስተዋጽኦ ማበርከታቸውን ዘርዝሯል። የአንክታድ ምክትል ዋና ጸሐፊ ጆአኪም ሪተር የአፍሪካ የአገልግሎት ዘርፍ እየተስፋፋ መሆኑ እርግጥ ሆኖ ሳለ እድገቱ ከሚገባው ያነሰና የተበታተነ መሆኑን ሳይገልጹ አላለፉም።
For example, energy, water, telecoms, distribution, logistics, transport.
ለምሳሌ የኃይል ምንጭ፣ ውሃ፣ ቴሌኮሙኒኬሽን፣ የቁሳቁሶች ስርጭት፣ የአቅርቦት አደረጃጀትና ትራንስፖርት፣ እነዚህም የመሰረተ ልማት አገልግሎቶች ውስጥ ከመመደባቸው ዘርፎች ጥቂቶቹ ናቸው። በአገሮች ምጣኔ ሀብት ውስጥ ትልቅ ስፍራ ያላቸውም ናቸው። ምክንያቱም እንደ እውነቱ ከሆነ በጥሩ ሁኔታ የሚሰራ የሚንቀሳቀስ የመሰረተ ልማት አገልግሎት በሌለበት በፋብሪካ ምርት አምራችነትም ሆነ በግብርናው ዘርፍ ለመፎካከር አቅም አይኖርህም።
የመሰረተ ልማት አውታሮች አገልግሎቱን በማሻሻል ረገድ ግን አፍሪካ እንደ ሌሎቹ የዓለም አካባቢዎች አልተራመደችም ነው ያሉት የመንግስታቱ ድርጅት የንግድና የልማት ጉባኤው ባለስልጣን። ይህ በፈንታው መንግስታት የህዝቦቻቸውን ማህበራዊ ፍላጎቶች በማሟላት ረገድ የሚኖራቸው አቅም ላይ አንደምታ እንዳለው አውስተዋል። ብዙዎች ማህበራዊ አገልግሎቶች ለምሳሌ እንደ ውሃና ንጽህና የመሳሰሉትን ማሻሻል ዘላቂ የልማት ግቦችን ለማስመዝገብ ወሳኝነት ያላቸው መሆኑን የተባበሩት መንግስታቱ የንግድና የልማት ጉባኤ ምክትል ዋና ጸሐፊ ያስገነዝባሉ።
The rise of services in Africa seems to be more by default than by design.
በአፍሪካ የአገልግሎቶች ዘርፍ እድገት ሆን ተብሎ በእቅድ የተሰራ ሳይሆን በአጋጣሚ የሚመጣ ነው። ለዚህም ሁነኛ ምሳሌ ለመስጠት ያህል ተዘዋውረን ካጠናናቸው የአፍሪካ አገሮች መካከል የአገልግሎቱን ዘርፍ እድገት በብሔራዊ አገልግሎት የማስታወቂያ እቅድ በወጉ አካተው የሚንቀሳቀሱት አገሮች በጣም ጥቂቱ ብቻ ናቸው። መኖሩ ይጠቀሳል፣ ነገር ግን በብሔራዊ የልማት እቅዳቸው ውስጥ አልተካተተም።
የአፍሪካን የአገልግሎት ዘርፍ ለማሳደግና የውጪ መዋለ ነዋይን ለመሳብ በሚገባ የሚሰራ የመሰረተ ልማት ስርዓት ሊኖር እንደሚገባ ይህ አዲስ ሪፖርት አመልክቷል። አንዱ አሳሳቢ ችግር የሚታየው በመንገድ ትራንስፖርት የጭነት ማጓጓዣው ዘርፍ መሆኑን የገለጠው ሪፖርቱ ከሌሎች ከማናቸውም የዓለም አካባቢዎች ጋር ሲነጻጸር ውድና ጥራቱም የተጓደለ እንደሆነ ነው ያስገነዘበው። ሌላው ችግር ያለበት ዘርፍ ተብሎ የተጠቀሰው ያስተማማኝ የኃይል ምንጭ አቅርቦት አለመሟላት ነው። በአጠቃላይ በአፍሪካ የኃይል ምንጭ አቅርቦት ዝቅተኛ መሆኑንና በተለይ የኤሌክትሪክ ኃይል ምርቱ መጠን አስተማማኝ ባለመሆኑ ለሕዝቡ በበቂ ሁኔታ ሊዳረስ እንዳልቻለ የተባበሩት መንግስታት የምጣኔ ሀብት ኤክስፐርቶች ያስረዳሉ። 74 ከመቶ የአህጉሪቱ ህዝብ የኤሌክትሪክ አገልግሎት እንደሌለውና ይህም የመዋለ ንዋይ አቅርቦቱን እንዳዳከመ ኤክስፐርቶቹ አመልክተዋል።
ወደ ተከታዩ የመጽሔት ርዕስ እናልፋለን። የተባበሩት መንግስታት ድርጅት ባለፉት 15 ዓመታት 1 ቢሊዮን ሰዎችን ከድህነት ማላቀቁን አስታውቋል። የሚሊኒየሙ የልማት ግቦች ሪፖርት በአፍሪካ ማለት ነው ዛሬ ይፋ ከተደረገባት ናይሮቢ ሌኒ ሩቫጋ ለአሜሪካ ድምፅ ዘግቧል። ሰሎሞን ክፍሌ ያቀርበዋል።
የሚሊኒየም ልማት ግብ ከ15 ዓመታት በፊት ሲቋቋም ዓላማው በመቶ ሚሊዮኖች የሚቆጠሩ ሕዝቦችን ካሰቃቂ ድህነት ማላቀቅ ነው። ባለሙ ድርጅት የዓለም አቀፉ የሰብአዊ ፕሮግራም ባለሙያዎች ገለጻ መሠረት ሚሌኒየሙ የልማት ግብ ኤምዲጂ በመባል ይታወቃል። ሚሌኒየሙ የልማት ግብ በጸረ ድህነት እንቅስቃሴ ታሪክ የላቀ ስኬት ማስመዝገብ ችሏል። ከአንድ ቢሊዮን በላይ የሚሆኑ ሰዎችን ከፍጹም ድህነት አውጥቷል። የ2015ቱ የሚሌኒየም ልማት ግብ ሪፖርት ይፋ እንዳደረገው ግን ከሰሃራ በታች የሚገኙ ሀገሮች ከሌሎቹ የዓለም ክፍሎች እኩል መራመድ አልቻሉም፣ ወደ ኋላ ቀርተዋል። በዚህ ምክንያት የአብዛኞቹ ሀገሮች ሕዝቦች አሁንም በከፍተኛ ያልተመጣጠነ የኑሮ ደረጃ ውስጥ ይገኛሉ። የድሆቹ ቁጥር ብዙም ቀንሶ አይታይም። የተባበሩት መንግሥታት የሰብአዊ ፕሮግራምና የአቅም ግንባታ ዲሬክተር ኤድዋርዶ ሞሪኖ ለቪኦኤ ሲናገሩ በተለይ በምሥራቁ የአህጉሪቱ ክፍል ያሉ ሀገሮች የታቀዱ ግቦችን ለመምታት በርካታ እርምጃዎችን ተግባራዊ ማድረግ ይኖርባቸዋል ሲሉ አስረድተዋል።
Number 1 is to have a long-term vision with specific policies.
በመጀመሪያ ደረጃ በተወሰኑ ፖሊሲዎች ላይ የረጅም ጊዜ ራዕይ ሊኖራቸው ይገባል። ሁለተኛ ደግሞ ምስራቅ አፍሪካ በከተማውና በገጠሩ መካከል ጥሩ ግንኙነት መፍጠር አለበት። ሶስተኛው በተለያዩ ደረጃዎች የሚሰሩ ጠንካራ ተቋማትን ማቋቋም ያስፈልጋል።
ከ20 ዓመታት በፊት ገሚሱ የታዳጊው ዓለም በከፋ ድህነት ውስጥ ይኖር ነበር። የተባበሩት መንግሥታት ድርጅት እንደሚያቀርበው እንደ አውሮፓውያን ዘመን አቆጣጠር በ1990 በዚያን ሁኔታ ይኖሩ የነበሩ 1 ቢሊዮን 900 ሚሊዮን ሰዎች ዘንድሮ ቁጥራቸው ወደ 836 ሚሊዮን ወርዶ ይገኛል። 1 ቢሊዮን 100 ሚሊዮኑ በኤምዲጂ ማለትም በሚሌኒየም ልማት ግቡ ፕሮግራም ተጠቃሚ ሆነው ካሰቃቂ ድህነት ተላቀዋል ማለት ነው። በብዙ አካባቢዎች በጾታ መካከል የነበረውን ልዩነት ለማስተካከልም ተችሏል። በተለይ በትምህርት ቤቶች ውስጥ የወንዶችና የሴቶች ተማሪዎች ቁጥር በአሁኑ ጊዜ ተመጣጣኝ ደረጃ ላይ ይገኛል። ሪፖርቱ የኤችአይቪ ኤድስ ስርጭትም በዓለም ደረጃ በ40 በመቶ ቀንሶ ከ3.5 ሚሊዮን ወደ 2.1 ሚሊዮን ወርዷል። በተወሰነ ደረጃም ቢሆን ደግሞ ከሰሃራ በታች ባሉ ሀገሮች ሁኔታዎች ተሻሽለዋል። ምንም እንኳ አሁንም አካባቢው ሕፃናት በከፍተኛ ቁጥር የሚሞቱበት ቢሆንም ይላል ሪፖርቱ፣ ደረጃው በ20 ደረጃ ከተወሰደ ብዙ ቀንሷል። እንደ አውሮፓውያን ዘመን አቆጣጠር በ1990 5 ዓመት ሳይሞላቸው የሚሞቱ ሕፃናት ቁጥር ከ1179 የነበር ሲሆን ዛሬ ከ1000 ውስጥ የሚሞቱት 86 ብቻ ናቸው። ያም ሆኖ ግን ይላል ሪፖርቱ አካባቢው እድገቱን ማፋጠን ይጠበቅበታል። በተባበሩት መንግሥታት ድርጅት የከተማ ልማት መዋለ ንዋይ ባለሙያ ማርኮ ካሙያ ገለጻ መሠረት የአፍሪካ ሀገሮች በቀረጥ አሰባሰቡ አሰራር ላይ ብዙ ማሻሻል ይኖርባቸዋል።
There's a direct relationship between the capacity to, let's say, to collect revenues.
ታክስ በመሰብሰብ አቅምና በተሰበሰበው ገንዘብ ጥራት ያላቸው አገልግሎቶችን በማቅረብ መካከል ቀጥተኛ ግንኙነት አለ። ዞሮ ዞሮ አሰራሩ የሚሌኒየም ልማት ግቡ የአየር ብክለትን ለማጥፋት ያስችላል ብሎ ያስቀመጣቸውን እቅዶች ያግዛል።
የተባበሩት መንግሥታት ድርጅት እንደ ኤምዲጂ ማለትም የሚሌኒየም ልማት ግቡ ሁሉ ኤስዲጂ ወይም ዘላቂ የልማት ግብ የሚል አዲስ እቅድ አውጥቷል። ኤምዲጂ በመጪው ዓመት መስከረም ወር ላይ ሲያበቃ በኤስዲጂ ፕሮግራም ይተካል ተብሎ ይጠበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር 3:00 PM ያመለክታል። ወደ ቀዳሚው ውይይት እንወሰዳችሁ።
የትናንት በስቲያና የትናንቱን የጋዜጠኞችና የዞን 9 የኢንተርኔት አምደኞች ከእስር መለቀቅ ዜና ተከትሎ ከተለያዩ ወገኖች አስተያየቶች እየተሰሙ ነው። ከሳሽ አቃቤ ሕግ ታሳሪዎቹን የዞን 9 የኢንተርኔት አምደኞች ለመፍታት መወሰኑ ከመገለጡ በስተቀር በመንግሥት በኩል የተሰጠ ዝርዝር የለም። ለመሆኑ እርምጃው የሕግ አንድምታ ምን ይሆን? አሉላ አንድ የሕግ ባለሙያ አወያይቷል። በትናንትናው ምሽት ዝግጅታችን ይህ ውይይት ጀምሮ የመጀመሪያው ክፍል ቀርቧል። አሉላ ወደ አንተ ልመልሰው።
አመሰግናለሁ ሰለሞን። የተፈቱት ጋዜጠኞችና የድረገጽ ወይም ኢንተርኔት አምደኞች ለአሜሪካ ድምፅ በሰጡት አስተያየት የታየውን የመሰለ የብዙ መንገድ ግራ መጋባትና ግልጽ ያልሆነውን ሂደት ጨምሮ የሕጉ አንድምታ ምን እንደሚመስል እንመለከታለን። አቶ ሙልጌታ አረጋዊ በዚህ በዋሽንግተን ዲሲ በጥብቅና ሙያ በማገልገል ላይ የሚገኙና የሕግ ባለሙያ ናቸው። ከዚህ ቀደም በአዲስ አበባ ዩኒቨርሲቲ መገናኛ ብዙሀን ሕግና የሕገ መንግሥት ጥናት መምህር በመሆንም አገልግለዋል። ከአቶ ሙልጌታ ጋር በትላንትናው ምሽት ወዳደረግነው ቀደም ብሎ ሰለሞን ወደ ጠቀሰው ውይይት መጀመሪያ እናልፋለን። አቶ ሙልጌታ በዓለም ዙሪያ ለሰብአዊ መብት እንዲሁም ለጋዜጠኞች መብት የቆሙ ድርጅቶች በአዎንታዊ ዜናነት ነው የተቀበሉት። አምነስቲ ኢንተርናሽናል ገና ድሮ መሆን የነበረበት ነገር ግን አዎንታዊ እርምጃ ብሎታል። ፍሪደም ሀውስ የተባለው ሌላው ለጋዜጠኞችና ለንግግር ነጻነት መብት የቆመ ድርጅት በህገ መንግስት የተከበረ ሀሳብን በነጻነት የመግለጽ መብታቸውን በመጠቀማቸው ብቻ የታሰሩ ብሏቸዋል። የኢትዮጵያ መንግስት የቀሩትን በእስር ላይ የሚገኙ ጋዜጠኞች በአስቸኳይ በነጻ እንዲለቅ ጠይቋል። አንዳንዶች ይህ ዜና ምናልባትም በቅርቡ ወደ ኢትዮጵያ ከሚጓዙት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ጋርም አያይዘውታል። የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጽ አምደኞች መፍታት አለባት ነው ያለው አምነስቲ ኢንተርናሽናል። የህጉን መንፈስ መመልከት ከተቻለ ከሪዮት አለሙ በስተቀር በድንገት ስለሆነ የተለቀቁት ምን ትርጉም አለው በህግ አይን?
እንግዲህ የኢትዮጵያ መንግስት እኔ እንደሰማሁት በሚዲያ እንደተከታተልኩት ምንድን ነው የተባለው፣ የፍትህ ሚኒስተር ደብዳቤ ለፍርድ ቤቱ እንደጻፈ ጉዳይን ሲያይ ለነበረ ፍርድ ቤት እንደጻፈ ደብዳቤውም ምንድን ነው የሚለው በአጠቃላይ ትናንት በእናንተ ሬዲዮ እንደሰማሁት ክሴን አንስቻለሁ እና ይፈቱ አይነት ይዘት ያለው ደብዳቤ እንደተላከ ነው የተነገረው። ፍትህ ሚኒስተር እንደዚያ የማድረግ ስልጣን አለው በአዋጅ የተሰጠው ማለት ነው። በአዋጁ መሰረት ክሴን አንስቻለሁ ብሎ በዛው መሰረት እንደተፈቱ ነው የተነገረው። የሚነሱ ጥያቄዎች ግን አሉ። ለምሳሌ የደብዳቤው ይዘት ምንድን ነው? ምክንያቱም ፍትህ ሚኒስትር ዝም ብሎ ክሱን ማንሳት ስለፈለገ ብቻ ብድግ ብሎ ክሴን አንስቻለሁ ስለዚህ ይፈቱ ማለት አይችልም። ምንድን ነው የሚለው ህጉ? በቂ ምክንያት ሲኖር ነው የሚለው። በቂ ወይም ጥሩ ምክንያት በእንግሊዝኛ ጉድ ካውዝ ይላል እና ፍትህ ሚኒስተር ለምንድን ነው እነዚህ ሰዎች እንዲለቀቁለት ያልፈለገው? አሁን ይሄ ጥያቄ ጥሩ የሚሆነው ልጆቹ ለምን ተፈቶ ሳይሆን ህግ አንጻር ስታየው ምንድን ነው ምክንያቱ? ምን በቂ ወይም ጥሩ ምክንያት አግኝቶ ነው እንዲለቀቁ የጠየቀ ወይም ክሱን ለማንሳት የፈለገው? ምክንያቱም ይህ ምን ጥቅም አለው መሰለህ? አሁን ልጆች ክሳቸው ተነስቶላቸዋል ተብለዋል። ግን በዚሁ ክስ እንደገና ነገር ሊጠየቁ ይችላሉ ወይ? ፍትህ ሚኒስተር ከፈለገ እንደገና ሊጠይቃቸው ይችላሉ ወይ የሚለው ነገር የሚያሳስብ ጥያቄ ነው። ኦፍኮርስ መፈታታቸው ደስ ይላል። ለአንድም ቀን ቢሆን ተፈተ ማደረስ ጥሩ ነው። ግን እነዚህ ሰዎች በቃ በዚህ ጉዳይ ስለማንጠየቅ ካሁን በኋላ ያለምንም ሰቀቀን መኖር እንችላለን ብለው ማለት ይችላሉ ወይ የሚለው ጥያቄ የተመለሰ አይመስለኝም። ለምን እሱ እንዲነሳ እንደተፈለገ እንዳልኩ ምክንያቱ ስለማላውቀው እሱ ላይ አስተያየት መስጠት ይከብዳል። ሌላው ፍርድ ቤቶች ምን ስላዩ ነው እሺ ያሉት? ምክንያቱም ፍርድ ቤት እሺ ማለት መቻል አለበት። ለምን አቃቤ ሕግ ወይም ከሳሽ ክሴን አንስቻለሁ ሲል ወይም ሊድ የሚችለው በሕግ ጥሩ ምክንያት ሲኖረው ነው ብለናል። የአቃቤ ሕግ ምክንያት ጥሩ መሆኑ ማን ነው የሚወስነው? አቃቤ ሕግ ራሱ ነው የሚወስነው ወይስ ዳኞች ናቸው የሚወስነው? አሁን ዳኞች ሲወስኑ ተከሳሾች ማማከር አለባቸው፣ ማነጋገር አለባቸው፣ ማስታወቅ አለባቸው። የሁሉ ግልጽ አይደለም። ትናንት አቶ አመሀ የተከሳሾቹ ጠበቆች ሲናገሩ እንደሰማሁት እሳቸው ደንበኞቻቸው እንደሚፈቱ አያውቁም ነበረ። እንደ ማንም ሰው ነው ከሚዲያ የሰሙት። ስለዚህ ተከሳሾቹ አልተነገራቸውም ማለት ነው። እንደሚፈቱ አያውቁም ወይም ክሱ እንደተነሳ አያውቁም ነበረ ማለት ነው። እና በአቃቤ ሕጉና በፍርድ ቤት መካከል በተደረገው የደብዳቤ መጻጻፍ ወይም ተከሳሹ ደብዳቤ በመጻፉ ምክንያት ልጆቹ እንደተለቀቁ ነው የተነገረው። እና ይሄ ያለቀለት ለመሆኑ እርግጠኞች መሆን አንችል።
አሁን ካሉት ጋር ይያያዛል። በመንግስት በኩል የተሰጠ ምላሽ በቀጥታ ማግኘት የተቻለው የመንግስቱ ቃል አቀባይ አቶ ሽመልስ ከማል ኒውዮርክ ታይምስ እሳቸውን ጠቅሶ ያወጣው ጽሁፍ ላይ በቀጥታ ይስጡ እርግጠኛ አይደለሁም፣ ከሳሹ አቃቢ ህግ በአምስቱ ተከሳሾች ላይ የነበረውን ክስ ማንሳት ፈቀደ ነው የሚለው። ምን ማለት ነው? አንድ ከሳሽ ፈቀደ ሲል በህግ ትርጓሜውም አሁን ቀደም ብሎ ካነሷቸው ጋር ምክንያቶቹን በዝርዝር መንግስት ሲሰጥ መረዳትና ተከታታይ ሌሎች ሀሳቦችን ያካተተ ውይይት ማድረግ ይቻላል። አቃቢ ህግ ማንሳት ፈቀደ ሲባል ግን በምን አይነት መሰረቶች ነው ክሶችን የሚያነሳው? ትምህርታዊ የሆነ አንዳንድ ነጥቦችን መመልከት ብንችል።
እንዴ እስከማቀው ድረስ አቃቤ ዝም ብሎ ስለፈለገ ብቻ ወይ ስለፈቀደ ብቻ ክስ ማንሳት የሚችል አይመስለኝም። እንዳልኩ ህጉ ዝም ብሎ አይደለም የተጻፈው። ጥሩ ምክንያት ካለው ብቻ ነው ህጉ ይነሳልኝ ማለት የሚችለው።
ምንድናቸው
ጥሩ ምክንያቶች ተደርገው የሚወሰዱት? ምንድናቸው? አንደኛ በቂ ማስረጃ ከሌለው ማለት ነው። ሁለተኛ ጥፋቱ ከባድ ካልሆነ፣ ተከሳሾች የቀረበባቸው ክስ ከ12 ወይም ከ13 ዓመት በላይ የማያስፈርድባቸው ከሆነ እና ተከሳሾቹ በአካል ተይዘው ፍርድ ቤት ቀርበው መከራከር ካልቻሉ ክሱ ሊነሳ ሊያደርግ ይችላል። ለምሳሌ ከጠፉ ማለት ነው፣ በዋሶ ወጥቶ የቆየ ሰው። ሌላ ተከሳሾች ክሱ ከተጀመረ በኋላ ቢሞቱ፣ ከዚህ ውጪ እኔ የማስበው ነገር ሌላ የለም፣ ህጉን ብቻ የምንመለከት ከሆነ።
ስለዚህ ይበልጥ መረጃዎችን ማግኘት የሚጠይቅ ሁኔታ ይደቅናል እንጂ ያለቀ መልስ አይሰጠንም ነው?
አይሰጥም።
ሰብአዊ መብት ተቋማት ለምሳሌ የአምነስቲ ኢንተርናሽናል በዛሬው ዕለት ያወጣውን መግለጫ ብንመለከት ገና ድሮ መሆን የነበረበት ነው ያለው ይህ አዎንታዊ እርምጃ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ኢትዮጵያን ከመጎብኘታቸው በፊት የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጽ አምደኞች መፍታት አለባት ነው ያለው። ምን አይነት አዎንታዊ ተከታይ ውጤት ይኖረዋል ይህ አሁን የተወሰደ እርምጃ?
እንግዲህ አቶ ላይ ይሄ ጥያቄ እንደ ማንም ግለሰብ ወይም ዜጋ በግምት ላይ የተመሰረተ አስተያየት ከመስጠት በስተቀር ከእውቀት የመነጨ አስተያየት መስጠት የሚችልበት አይመስለኝም። እኔ ምንድነው በአጠቃላይ የምለው እንደ ዜጋ እንደ ማንም ግለሰብ የእነዚህ ሰዎች መፈታት ምናልባት ተስፋ ሊሰጥ ይችላል። ሌሎችም በተለይ ከሚዲያና ከፖለቲካ ስራ ጋር በተያያዘ መልኩ የታሰሩ የተፈረደባቸውም ይሁን ያልተፈረደባቸው እንዲፈቱ ቢደረግ ወይም ቢፈቱ ጥሩ ይመስለኛል። በግሌ እንዲፈቱ እፈልጋለሁ። ቢፈቱ ደስ ይለኛል። ግን የኢትዮጵያ መንግስት አሁን ለምንድን ነው የፈታቸው እነዚህን ሰዎች? አሁን ምን ያላቀው ለምን እንደፈታቸው? ፕሬዚደንት ኦባማ ስለሚመጡ ሜቢ ፕሬዚደንት ኦባማ እኔ ከመምጣቴ በፊት እንዲፈቱ ብለው አዘው ሊሆኑ ይችላሉ የሚል ጽሁፍ አንብ ያለው። እንደዚህ ለመሆኑ ምንም ማስረጃ ያለኝም። የኢትዮጵያ መንግስት ምናልባት የፕሬዚዳንቱ መምጣት ጋር አያይዘው ከሆነ የፈታቸው በነካ እጁ ጨምሮ ሌሎችን እንዲፈታና ሰዎች በአስተያየታቸውና በፖለቲካ እምነታቸው ታስረው እስር ቤት እየተሰቃዩ ካሉበት ሁኔታ ቢላቀቁ በጣም ትልቅ ስራ ይመስለኛል። ለሀገርም፣ ለህዝብም፣ ለመንግስትም ጥሩ ይመስለኛል። ግን ቅድም እንዳልኩ ለምንድና ነት ሰዎች የተፈት የሚለው ጥያቄ ያ ደብዳቤ በፍትህ ሚኒስተር ተጻፈ የተባለ ምንድን ነው ይዘቱ? እሱን ደብዳቤ ማወቅ እንችል ኖሮ ከእውቀት በመነጨ አስተያየት ይህንን ዲስከሽን ማዳበር እንችል ነበረ።
አንድምታውንም በተጨባጭ መመርመር እንችላለን ያሉት አቶ ሙሉጌታ፣ በእርግጥ ያን እድል የሚሰጡ በመንግስት በኩል ለወሰደው እርምጃ ምክንያታዊነትን ተንተርሶ የሚመጣ መረጃ ካለ ተከታይ ውይይት ይኖረናል። አቶ ሙሉጌታ አረጋዊ የህግ ባለሙያ፣ በመገናኛ ብዙሀንና በኢትዮጵያ ህገ መንግስት ጉዳዮች ላይ በተደጋጋሚ በፕሮግራሞቻችን ቀርበው ለሚሰጡት ሙያዊ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም እግዜር ይስጥልኝ አቶ አለ።
እኔም አመሰግናለሁ አሉላ። ወደ ተከታዩ የምሽቱ ዝግጅታችን እናልፋለን። አፍሪካ በጋዜጦች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። መተማ ህገ ወጥ የሰዎች ሽግግር ከሚካሄድባቸው ከተሞች አንዷ መሆኗ ታወቀ። ሱዳን ውስጥ አማጽያን ከሰላም ጥበቃ ኃይሎች መሳሪያ መዝረፋቸው ተዘገበ የሚሉትን ርዕሶች ነው ዛሬ የምንመለከተው። አሶሺየትድ ፕሬስ የዜና አገልግሎት ላይ የወጣ ዘገባ ወደ አውሮፓ የመጓዝ ተስፋ ያላቸው ኢትዮጵያውያን፣ ኤርትራውያን፣ ሶማሌዎችና ሱዳናውያን በመተማ ከተማ በኩል እንደሚያልፉ ይገልጻል። ጽሑፉ በመተማ ድንበር ስለሚደረግ ጥበቃ ሲገልጽ ድንበር ጠባቂዎች ህገወጥ ፈላሽ መስሎ የታያቸውን ሁሉ እያስቆሙ እንደሚጠይቁ ያወሳል። የከተማይቱ የምሽት ክለቦችና ባሮች ከበፊቱ ያነሱ ሰዎች ይገኙባቸዋል። በእርግጥ የሸሪዓ ህግ በሚያዘው መሰረት በአገራቸው የአልኮል መጠጥ ከሚከለከልበት ሱዳን የሚመጡት ሰዎች መስህብ መሆናቸው እንዳልቀረ ጽሑፉ ጠቅሷል። 100,000 ህዝብ የሚኖርባት መተማ ከተማ በክልሉ ከኢትዮጵያ፣ ከኤርትራ፣ ከሶማሊያና ከሱዳን ወደ አውሮፓ ለመዝለቅ የሚጓዙትን ፈላሾች ለማጓጓዝ ከሚያገለግሉት እፍኝ የማይሞሉ ከተሞች አንዷ ናት። በአሁኑ ወቅት የመተማ ኑሮ የአይጥና ድመት ጨዋታ ሆኗል። ባለሥልጣኖች ከፍተኛ ክትትል እያደረጉ ናቸው። ፈላሾቹ ግን ሞትን እየተጋፈጡ መምጣቱን ቀጥለዋል። 30 የሚሆኑ በመተማ በኩል ያለፉ የክርስትና እምነት ተከታይ ኢትዮጵያውያን ከጥቂት ወራት በፊት እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ከተገደሉ ወዲህ የኢትዮጵያ መንግስት ከፍተኛ ክትትል እያደረገ ነው ይላል ጽሑፉ። በሀገሪቱ ዙሪያ 200 የሚሆኑ ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩ ሰዎችን እንደያዘ፣ ከእነሱም 28ቱ ከመተማ እንደሆኑ መንግስት መግለጹን ዘገባው ጠቅሷል። መንግስት በሚወስደው እርምጃ ምክንያት ወደ አውሮፓ ለመጓዝ በየዕለቱ መተማ የሚገቡት ሰዎች ብዛት ከ250 ወደ 100ና 150 የወረደ ቢሆንም ትንሽ ቁጥር አይደለም ሲሉ የመተማ ከተማ ከንቲባ አቶ ተሾመ አግማስ መናገራቸውን የአሶሼትድ ፕሬስ ዘገባ ጠቅሷል። አገራቸውን ጥለው በውጭ ሀገራት በዝቅተኛ ስራ ለመሰማራት ህይወታቸውን አደጋ ላይ ሲጥሉ ማየቱ ያሳዝናል ሲሉ ከንቲባው እንደተናገሩም ጽሑፉ ጠቅሷል። ጌታቸው መራ የተባለ የ30 ዓመት ዕድሜ ኢትዮጵያዊ 3 ጊዜ ሱዳን ለመግባት ሞክሮ አልተሳካለትም። አሁንም እየሞከረ ነው። አባቱ በህይወት እንደሌሉ የገለጸው ጌታቸው እናቱ በአስከፊ ድህነት እንደሚኖሩ፣ እሱም ኢትዮጵያ ውስጥ ያልሞከረው የሥራ አይነት እንደሌለ፣ ሆኖም የራሱንና የቤተሰቡን ኑሮ ሊለውጥ እንዳልቻለ መናገሩን፣ በሊቢያ ሥራ አግኝቶ ለቤተሰቦቹ ገንዘብ በመላክ ውሎ አድሮም ገንዘብ ይዞ ወደ አገሩ በመመለስ ንግድ የመክፈት ተስፋ እንዳለው መናገሩን የአሶሼትድ ፕሬስ ዘገባ ጠቁሟል። በመተማ ካሉት የንግድ ተቋማት 80% የህገ ወጥ ሰው አሸጋጋሪዎችና የተባባሪዎቻቸው ንብረቶች እንደሆኑ የአካባቢው ነዋሪ ተናግረዋል። ከሰል፣ የምግብ ዘይት፣ ፍራፍሬና ሰዎችን በድብቅ እያስወጡ እንደሚነግዱም ነዋሪው ጨምረው ገልጸዋል። በአጠቃላይ ከተማይቱ ከመንግስት ቁጥጥር ውጭ ናት ብል ማጋነን አይሆንም ሲሉም አክለው ተናግረዋል። ስማቸውን መግለጽ ያልፈለጉ 2 በ20ዎቹ ዓመት ዕድሜ ክልል ላይ ያሉ ሴቶችም የተሰደዱት በኢኮኖሚ ችግር መሆኑን ገልጸዋል። 12ኛ ክፍል ጨርሰው ስራ ያላገኙት 2 ወጣቶች ውጭ አገር ሄደው ከሰሩ በኋላ ወደ አገራቸው ተመልሰው ንግድ የመክፈት ህልም እንዳላቸው ገልጸዋል። መተማ ከተማ ከባድ ክትትል እየተደረገባት በመሆኑ ህገወጥ ሰው አሸጋጋሪዎቹ አሰራራቸውን በመለወጥ ፈላሾቹን በመተማ ከተማ ማስፈሩን ትተው በጫካዎችና ተራራዎች ይጥሏቸውና ወደ ሱዳን በእግራቸው እንዲጓዙ ወይም ደግሞ 1 መኪና ላይ ታጭቀው እንዲሄዱ እያስገደዷቸው ነው ሲሉ የከተማይቱ ምክትል የፖሊስ ተቆጣጣሪ አብራራው አበጀ መናገራቸውን ዘገባው ጠቅሷል። የመተማ ባለሥልጣኖች ለአሶሼትድ ፕሬስ በጽሑፍ በሰጡት መግለጫ ህገወጥ በሆነ መንገድ ወደ ሱዳን ለመግባት ሲሞክሩ የተያዙ 1,100 ፈላሾችን እንደመለሱ ገልጸዋል። ሰዎቹ ከሁሉም የሀገሪቱ ክፍሎች በተለይም ከደቡብ ኢትዮጵያ የሄዱ እንደሆኑ፣ ኤርትራውያንም እንደሚገኙባቸው በጽሑፍ ያቀረቡት መግለጫ ገልጿል ሲል አሶሼትድ ፕሬስ የዜና አገልግሎት ላይ የወጣው ጽሑፍ ዘግቧል። ዋሽንግተን ፖስት ጋዜጣ ላይ የወጣ ጽሑፍ ደግሞ የሰላም ጥበቃ ተልእኮ መሳሪያ እንደተሰረቀ ገልጿል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ሰላም ጥበቃ ተልእኮ መሳሪያዎቹ በአካባቢው ግጭት ለመስፋፋት ምክንያት በሆኑት ኃይሎች እጅ እንዲገቡ በተደጋጋሚ ፈቅዷል ሲል አንድ ጄኔቫ ያለ የጥናት ቡድን እንደዘገበ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ባለፉት 10 ዓመታት ውስጥ ከ500 በላይ የሚሆኑ ከባድ መሳሪያዎችና ሞርታሮች የሚገኙባቸው መሳሪያዎችና ወደ 1,000,000 ዙር የሚጠጉ ጥይቶች በሱዳንና በደቡብ ሱዳን ካሉት የሰላም ጥበቃ ኃይሎች እንደተሰረቁ ዘገባው ገልጿል። መሳሪያዎቹ እንደ አውሮፓ አቆጣጠር ከ2005 እስከ 2014 ዓ.ም በነበረው ጊዜ ከጥበቃ ክፍሎችና ከአቅርቦት ካሚዮኖች የተሰረቁት በ20 የተለያዩ ጊዜያት እንደሆኑ ዘገባው ገልጿል። የተባበሩት መንግስታት ድርጅት የሰላም ጥበቃ ኃይል ውስጥ ተሰማርተው የነበሩት ዋናው የዘገባው አቀነባባሪ ኤሪክ በርመን የተሰረቁት መሳሪያዎች የምስራቅ አፍሪቃን ሰላም ለማናጋት ተጠቅመውባቸዋል፣ እነዛ የተሰረቁት የጦር መሳሪያዎች ያደረሱት ውድመት ስፋትና ደረጃ ከሚገመተው በላይ ነው ሲሉም በርማን ማስገንዘባቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። አንድ በሰላም ጥበቃ ተልእኮ ላይ ተሳትፎ ያላቸው ከፍተኛ የተባበሩት መንግስታት ድርጅት ባለሥልጣን በላኩት ኢሜይል ዘገባው ከዚህ ቀደም በሚገባ ያላተኮረባቸውን ነጥቦች ያነሳል። ሆኖም ብዙዎቹ ዘገባዎችና ነቀፌታዎች የተጋነኑ ናቸው። 2 ዓመታት ዘግይቶ የወጡ ናቸው። የተባበሩት መንግስታት ድርጅት በዛን ጊዜ በሱዳን የነበሩትን ሰላም ጠባቂ ኃይሎች ብቃት ለማሻሻል እርምጃ ወስዷል በማለት እንዳስረዱ ጽሑፉ ጠቅሷል። ሱዳን በነበሩት የሰላም ጥበቃ ተልእኮ ላይ ከደረሱት የመሳሪያ ዘረፋዎች አንዱ ከ7 ዓመታት በፊት ወደ ኒያላ ያመራ በነበረው የመሳሪያ ጭነት ላይ ጥቃት በተከፈተበት ወቅት እንደሆነ ኤሪክ በርመን ገልጸዋል። ዘገባው በገለጸው መሰረት በዛን ወቅት 600 ሺህ ዙር ወይም 12 ተኩል ቶኖች የሚሆን ጥይት ለመዝረፍ ችለዋል። ይህም 800 ለሚሆኑ አማጽያን ለአንድ ዓመት ያህል ሊያገለግላቸው ይችላል ሲል ዘገባው እንደገለጸ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ዘግቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነች ፍሳሐ ነች አፍሪካ በጋዜጦች ዝግጅትን ያሰማቻችሁ። አመሰግናለሁ። ለጥያቄው መልስ
የዛሬው ጥያቄ ለጥያቄው መልስ ፕሮግራም በዩናይትድ ስቴትስ ፕሬዚዳንት የኢትዮጵያ ጉዞ ላይ ያተኮረ ነው። በዚህ የሚስተር ኦባማ ጉዞ ላይ በርካታ አድማጮቻችን የተቃውሞም የድጋፍ ማስተያየቶችን አድርሳችሁናል። ጥያቄ ያቀረባችሁም በርካቶች ናችሁ። አድማጮች ታዲያ የላካችኋቸው ጥያቄዎችና አስተያየቶች የባለሙያ መልስና ትንታኔ ተሰጥቶባቸዋል። እንግዳችን በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስና የህገ መንግስት መምህር እንዲሁም የህግ ጠበቃው ፕሮፌሰር አለማየሁ ገብረ ማርያም ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው የዛሬውን ክፍል አንድ ዝግጅት ከአዲሱ አበበ ጋር እንዲህ አሰናድተውታል።
አድማጮቻችን ለጥያቄው መልስ ዝግጅታችን ላይ ደርሰናል። አዲሱ ይህንን ዝግጅት ከሁለት እንግዶች ጋር ነበረ ዛሬ ልናስተባብር የነበረው።
አዎ፣ እንዳልሽው አዲስ አበባ አንድ እንግዳ አዘጋጅተን ነበረ። በአሁኑ ሰዓት ለዛሬ ሳይችሉ መቅረታቸውን ገልጠውልናል።
ለሌላ ጊዜ መጥተው ያላቸውን አመለካከት እንዲሰጡን ዶክተር መሀሪ ታደሰ ማሩን በኢጋድ እንዲሁም በአፍሪቃ ጸጥታና ደህንነት ኤክስፐርት ናቸው። ዛሬ ግን ፕሮፌሰር አለማየሁ ገብረ ማርያምን እናመሰግናቸዋለን። መስመር ላይ ይገኛሉ። እንግዲህ
ፕሮፌሰር እናመሰግናለን በሰዓቱ እና በቀጠሯችን ስለቀረቡልን።
እኔም አመሰግናለሁ ስለጋበዛችሁኝ። እግዚአብሔር ይስጥልኝ።
እሺ፣ እንግዲህ ፕሬዚደንት ባራክ ኦባማ የፊታችን ነሐሴ 19 እና 20 ኢትዮጵያን ሊጎበኙ ነው። የኢትዮጵያን መንግስት የሚቃወሙ ተቃዋሚ ፓርቲዎችም ይሁኑ ሌሎች ይህን ጉብኝታቸውን ይቃወማሉ። የመንግስት ደጋፊዎች የሆኑ ደግሞ ጉብኝታቸውን ይደግፋሉ። በዚህ ላይ ነው ውይይታችን። መጀመሪያ አድማጮችን ጥያቄ እናስቀድም አይደለም አዲሱ?
እንዲያውም ከዛ በፊት ምናልባት ለመንደርደሪያ ፕሮፌሰር አል በዚህ በፕሬዚዳንቱ የኢትዮጵያ ጉዞ ላይ ምን አስተያየት እንዳላቸው ከዛም ብንነሳ የሚያስገድ ይመስለኛል።
በጣም ጥሩ፣ በጣም ጥሩ።
አዎ ፕሮፌሰር፣ በዛ ላይ እርስዎ አስተያየት ምንድን ነው? የፕሬዚዳንት ኦባማ የኢትዮጵያ መሄድ ምን ጠቀሜታ ወይም ምን ጉዳት አለው? በአጠቃላይ እንዴት ያዩታል? እንደ ፖለቲካል ሳይንስ ምሁርም ሊገመገሙት ይችላሉ።
እሺ፣ ማለፊያ እንግዲህ አሁን እንደጠቀሳችሁትም ከሆነ ብዙ ሰዎችና ብዙ ድርጅቶች የፕሬዚዳንት ኦባማን ወደ ኢትዮጵያ መሄድ ከፍ ባለ ደረጃ ተቃውመውታል። ባለፉት ሳምንት እንኳን ዋሽንግተን ፖስት ቅዋሜውን ሲያስረዳ ስር የሰደደ ሰብአዊ መብት ረጋጭ አስተዳደር ጋር አብሮ መቆም እንደ ውርደት ነው ብሎ ተናግሯል። የሮበርት ኬኔዲ ሂውማን ራይትስ ሴንተር የሚባለው 3 ተቃዋሚ የፓርቲ አባሎች ባለፉት ወራት ውስጥ የተገደሉበትን፣ ጋዜጠኞች በግፍ የሚታሰሩበት ሀገር የሰብአዊ መብት ተሟጋች ነኝ የሚል ኦባማ እንዴት ከነሱ ጋር ይሄዳል ብሏል። ትናንትናም ፎረን ፖሊሲ መጽሔት የሚባለው ከሰሜን ከሰሜን ኮሪያና ከሳዳም ሁሴን መንግስት ጋር የሚስተካከል 100% አሸነፍ የሚል መንግስት ጋር እንዴት አብሮ ይሄዳል ብለዋል። ብዙ እንደዚህ የመሳሰሉ ሰብአዊ መብት ተሟጋቾችና ሌሎችም ቢሆኑ እንደዚህ አይነት ጨቋኝ አገዛዝ ጋር እንዴት አብሮ ሊታይ ይችላል ብለዋል። ባለፈው ሳምንትም ኢትዮጵያውያኖች ከፍ ያለ ሰላማዊ ሰልፍ በዋይት ሀውስ ፊት ለፊት አድርገው ነበር። እኔ ግን ፕሬዚደንት ኦባማ ወደ ኢትዮጵያ መሄዱን በጣም ደስ ይለኛል። መንግስት ደጋፊም ባለውም በጣም ደስ ብሎኛል። ምክንያቱም አንደኛ ኢትዮጵያን የመሰለች እጹብ ድንቅ የሆነች ሀገር ሳይ ከስልጣን ጊዜው ቢያል በጣም ነበር የሚያሳዝነኝ። ሁለተኛ ደግሞ የኢትዮጵያን ህዝብ ደግነት፣ አክብሮት፣ መስተንግዶ ሳይ ቢሰናበት ይቆጨዋል ብዬ አምናለሁ። ዋናው ቁም ነገር ግን ሄዶ ምን ያደርጋል የሚለው ነው። እንደተወራው ከሆነ የሚሄድበት ሶስት ምክንያቶች አሉ። አንደኛ የኢኮኖሚ እድገትን ለማፍጠን የሚያስፈልጉ ነገሮች ለመነጋገር፣ ሁለተኛ የዲሞክራሲ ስርዓቶችን የሚያጠናክሩ እና አቋማቶችን የሚያጠናክሩ ነገሮች ለመነጋገር እና ደግሞ በአፍሪካ ቀንድ ደህንነት ለማጠናከር የሚሉ ነገሮች ናቸው። እነዚህን የመሳሰሉት በዝርዝር ልናወራቸው እንችላለን።
ወደ አድማጮች ጥያቄ ሳንሄድ አስከትዬ ላቀርብ የምወደው ፕሮፌሰር አል ሰምተው ይሆናል ጋዜጠኞች ከእስር ቤት እየተለቀቁ ነው። ሌሎችም ደግሞ እንደዚሁም የሙስሊም ተማሪዎችም እንደተለቀቁ እንሰማለን እና ይሄ ከፕሬዚደንት ኦባማ ጉዞ ጋር የተያያዘ ይሁን በእርሶ አመለካከት
ምን ጥያቄ አለው? ምክንያቱም ፕሬዚደንት ኦባማ ባለው ሁኔታ ኢትዮጵያ ቢሄዱ የበለጠ ወቀሳና አስተያየትም ይሰነዝርባቸዋል። ስለዚህ አንደኛ እሳቸው በሄዱበት ጊዜ ለእሳቸው እንደ ስጦታም ይታያል ማለት ነው። በጣም ደስ ብሎኛል። አሁን ዛሬ ጠዋት እንኳን ስሰማ ሪዮት አለሙ ተፈታሽ ተባለ። በጣም ደስ የሚያሰኝ ነገር ነው። ግን እነ እስክንድር ነጋ አሉ፣ እነ ውሸት አሉ፣ ውሸት ታየ እንደዚሁ የመሳሰሉ ሌላ ጋዜጠኞችም አሉ። እና እነሱ ስለምንድን ነው የማይፈቱት? ይሄ በጣም የሚያስጠይቅ ነገር ነው። ኦባማ መሄዱ ይህንን ነገር ይከታተላል ብዬ አስባለሁ።
እስቲ የአድማጭ ጥያቄን እናሰማሁትና ለነዛ ደግሞ መልስ ይስጡን።
እሺ፣ በጣም ዘለቀ እባላለሁ ከዚሁ ከሜሪላንድ። ሁሉ የፕሬዚዳንት ወደ ኢትዮጵያ መሄድ በኢትዮጵያ የነጻነት ትግል ላይ የሚያመጣው ጉዳትም ሆነ ጥቅም አይታየኝም። ነገር ግን አንድ ሁለት ጥያቄዎች አሉ። የፕሬዚዳንቱ የውጭ ፖሊሲ በጣም ደካማ እንደሆነና በዓለም አቀፍ ደረጃ ምንም ተጽዕኖ መፍጠር ያልቻሉና በአብዛኛውም ደግሞ በቃላቸው የማይገኙ ፕሬዚዳንት እንደሆኑ ይታወቃል። ይህን ነገር እንዴት ያዩታል ነው የመጀመሪያው ጥያቄ። ከዚህ ጋር ተያይዞ ደግሞ የፕሬዚዳንቱን የውጭ ፖሊሲስ እንዴት ይገመግሙታል የሚለው
ተመሳሳይ ጥያቄ ስለሆነ ቀጣዩንም ብንሰማ ለፕሮፌሰር አል መልስ ለመስጠት ይመቻቸዋል ብዬ አስባለሁ።
እሺ፣ እሺ።
አዎ፣
ጤና ይስጥልኝ ቪኦኤ። የምጠየቀው ጥያቄ አለ ለፕሮፌሰር አለማየሁ። ፕሬዚዳንት ኦባማ 2 ዓመት ስለቀራቸው ይሁን እንዴ እንዲህ አይነት ስህተት የሚሰሩት የሚለው ጥያቄ ኮንሰርን አድርጎኛል። ምክንያቱም በዓለም ላይ የሌለ የምርጫ ሁኔታ ነው ያለውና የተደረገውና በኢትዮጵያ ውስጥ 100% ማሸነፍ መቼም ፕሬዚዳንት ኦባማ ግር ሳይላቸውም እንደማይቀር እርግጠኛ ነኝ እና ያንን ሁሉ እያዩ ነው ወደ ኢትዮጵያ ለመሄድ የሚነሱት። ሌላው ደግሞ ስቴት ዲፓርትመንት ሰብአዊ መብት ረገጣ ላይ በየአመቱ የሚያወጡት ነገር አለ። ከእሳቸው መሄድ ጋር አይጣረስም ነው? እንዴት ነው የሚስማማ ነገር አለው ወይ? ሌላው የሚወራ ነገር አለ ስለ ክብረ ሶዶማውያን ኢትዮጵያ ውስጥ ነጻነት አጥተዋል የሚለው ነገር ደግሞ አንደር ዘ ቴብል ሊነጋገሩ እንደሆነ ነው እየተወራ ያለው። ይሄ ነገር በጣም ኢትዮጵያ ውስጥ አደገኛ ነገር ነው። ፕሬዚዳንቱ የሚሄዱበት በዚህ አይነት ሁኔታ ውስጥ ኢትዮጵያ ባለችበት ሁኔታ ውስጥ ነው የሚሄዱት።
እነዚህ ነገሮች ብዙ ድርጅቶችም ቀደም አድርጌ እንደጠቀስኩት የሚጠቅሱት ነገሮች ናቸው። እንግዲህ ዋናው ነገር ኦባማ ኢትዮጵያ በሚሄዱበት ጊዜ የኢትዮጵያን አገዛዝ መደገፍ ያሳያል ወይንም አገዛዙ የሰብአዊ መብት መዳጥና መርገጥ ፊት ለፊትም ባይሆን በሾርኔ ድጋፍ ያሳያል ወይ የሚለውን ጥያቄ ነው።
በእጃ ዙር
ማለት ነው። ስለዚህ ዋናው ነገር ግን እዛ በሚሄድበት ጊዜ ተጽዕኖ ሊያደርግ ይችላል። ለምሳሌ አሁን የምንጠይቃቸውን ነገሮች ሊያነሳ ይችላል። ፕሬዚዳንቱ ማድረግ አለባቸው ብዬ የምጠብቀው ነገር ለምሳሌ አንደኛው በግልጽ እና በህዝብ ፊት ወጥቶ ኦባማ ስላለው ሁኔታ መናገር አለበት። ለምንድን ነው ኦባማ ያሉት እንትን ጋና ላይ ሄደው ታሪክ አምባገነኖች ጋር አይደለም ያለችው ከአፍሪካ ህዝብ ጋር ነው እንደዚህ የመሳሰሉት። አሁን ኦባማ ከታሪክ ጋር ሳይሆን ከአምባገነኖች ጋር አብሮ ሲቆሙ አስጠያቂ ይሆናል። ስለዚህ ፊት ለፊት ወጥቶ ኦባማ ስላለው የአምባገነኖቹ አገዛዝና የሚደረገውን የሰብአዊ መብት ጥሰት መናገር አስፈላጊ ነው ብዬ አምናለሁ። በዛም ደግሞ ሌላዎች ነገሮች ለምሳሌ ሰብአዊ መብት መግፈፍና መርገጥ መቆም አለበት ብሎ መናገር አለበት። ከእሱ ጋር ደግሞ ያሉት አብሮ የሚሰሩት ሰዎች ከሲቪል ሶሳይቲ ሰዎች ጋር ፊት ለፊት ነው መነጋገር አለባቸው። ከተቃዋሚዎች ጋር አብረው መሆን መነጋገር አለባቸው። እነዚህን ነገሮች ነገሮች ዲሞክራሲ ብለን የምናምናቸውን ነገሮች በስራ ላይ ማሳየት ማድረግ አለበት። በእኔ አስተያየት ደግሞ በቅርብ ለተገደሉት የተቃዋሚ ፓርቲ አባሎች ጥያቄ ማቅረብ አለበት። በስር ላይ ያሉት ሰዎች ስለ እነ እስክንድር ነጋ፣ ስለ እነ ውብሸት ታየ፣ ስለ እነ ተመስገን ደሳ፣ እነዚህ የመሳሰሉት ጋዜጠኞች ጥያቄ አንስቶ መነጋገር ያስፈልጋል። ፖሊሲው እስከዛሬ እንግዲህ ያለፉት እስከዛሬ 6 ዓመት ድረስ ቀፎ ነው። ምንም ያህል በቂ ፖሊሲ የለውም። እርግጥ አንዳንድ ነገሮች ፓወር አፍሪካ፣ ፊድ አፍሪካ ምናምን የሚባሉ ነገሮች ተነስተዋል። ግን እነዚህ ነገሮች ከሰብአዊ መብት ጋራ ብዙ የተያያዙ ነገሮች አይደሉም። ስለዚህ የውጭ ፖሊሲውን 2 ዓመትም ስለቀረው ማጠናከር ያለበትና ሌጋሲ ማስቀመጥ ከፈለገ በአፍሪካ ለመታየትና ታሪካዊ የሆነ ነገር መስራት ከፈለገ የግዴታ አትሊስት ሄዶ መናገር አለበት። በጥቂቱ የምጠብቀው እኔ በግሌ ምንድን ነው ኢትዮጵያ ሄዶ ልክ አክራ ጋና ላይ የተናገረው ንግግር ብቻ እንዲያደርገው የምፈልገው፣ ሌላው ቢቀር ማለት በጥቂቱ የምጠብቀው።
እሺ፣ ፕሮፌሰር አል እንግዲህ የፕሬዚደንት ኦባማን ወደ ኢትዮጵያ መጓዝ የሚደግፉ ሌሎች ገምጋሚዎች የሚያነሷቸው ነጥቦች አሉ። ኢትዮጵያ በሰብአዊ መብት አያያዟ ብትወቀስም ከዩናይትድ ስቴትስ ጋር በብዙ ጉዳዮች ትሰራለች። ለምሳሌ የጸረ ሽብር ሸሪክ ናት፣ ጋሙጎፋ ውስጥ እንዲሁም ድሬዳዋ ውስጥ ከሚታወቁት ማለት ነው። የዩናይትድ ስቴትስ ወታደሮች አሉ። ለምሳሌ ከጋሙጎፋ ተነስቶ ነው ድሮኑ የመን ውስጥ ያሉትን እንዲሁም ደግሞ ሶማሌ ውስጥ ያሉትን አሸባሪዎች የሚመታው። የአሜሪካ ወታደሮች እዛ አሉ ማለት ነው። አልሸባብን ትወጋለች ኢትዮጵያ። ደቡብ ሱዳን ውስጥ ደግሞ በሰላም ጠባቂነት ወታደሮቿ ሰፍረዋል። ኢጋድን የምታንቀሳቅሰው ኢትዮጵያ ነች። ምክንያቱም የደቡብ ሱዳን ወገኖችን ለመሸምገል ኢጋድ ደግሞ ከፍተኛ ሚና ይዟል። እንዲሁም የደቡብ ሱዳን ስደተኞችን ደግሞ የምታስጠልል አገር እሷ ናት። እንደውም በአፍሪቃ ውስጥ ከፍተኛ ስደተኞችን የምታስጠልል አገር ተብላለች። እና በዚህስ እንዴት ያዩታል የሁለቱን አገሮች ግንኙነት?
አሁን በጥያቄ የገታ ነው ክፍል አንድ ለጥያቄው መልስ ውይይት ሰፋ ባለመልኩ ነገ ቅዳሜ ይቀጥላል። እንድትከታተሉም እንጋብዛለን። አሁን የማጠቃለያዎቹን ባጫጭሩ።
የተባበሩት መንግስታት ድርጅት ሐሳብንና አመለካከትን የመግለጽ ነጻነት ልዩ ጸሐፊ ዴቪድ ኬይ ኢትዮጵያ ለዞን 9 ጽፉ የነበሩ 2 ብሎገሮችንና 4 ጋዜጠኞችን መፍታቷ ያስደሰተው መሆኑን አስታውቋል። ይሁን እንጂ ኢትዮጵያ አሁንም በጸረ ሽብር ሕጉ አስራቸው ያሉ ጋዜጠኞች መኖራቸውን ልዩ ራፖርተሩ አመልክተዋል። በኢትዮጵያና ኤርትራ ድንበር ላይ 30 የሚሆኑ ሰርጎ ገቦች የተባሉ ታጣቂዎች ተደምስሰዋል ሲል የኢትዮጵያ ፌዴራል ፖሊስን ኮሚሽነር ጄኔራል አሰፋ ቢዩን የጠቀሰ የራዲዮ ፋና ዘገባ አመለከተ። በዚሁ የምዕራብ ትግራይ ድንበር ላይ ተደምስሰዋል የተባሉትን ሰዎች ዘገባው የሻዕቢያ ተላላኪዎች ብሏቸዋል። አካባቢውን እያተራመሰች ያለችው ኢትዮጵያ እንጂ ኤርትራ አይደለችም ሲሉ የኤርትራ የውጭ ጉዳይ ሚኒስትር ጽህፈት ቤት ዳይሬክተር አስታወቁ። ዳይሬክተሩ አቶ ጸሐዬ ፋሲል ዛሬ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ኢትዮጵያ የራሷን የውስጥ ችግር ለመሸፋፈን ስትል የምታሰማው የተለመደ ፉከራ ነው፣ ኤርትራ ለአካባቢው መረጋጋት እየጣረች ያለች አገር ነች ብለዋል። ማጠቃለያ ዜናው ይኸው ነበረ።
አድማጮች፣ የስርጭታችንም በዚሁ ልንቋጭ ነው። በነገው ምሽት ከምሽቱ 3 ሰዓት ላይ እንመለሳለን። ከእኛ የአማርኛውን ተከትሎ ትግርኛ ስርጭት ይቀጥላል። ያስተናገድናችሁ አሉላ ከበደና
እኔም ሶሎሞን አባተነን፣
አቀናባሪያችን ጽዮን ግርማ፣ ቴክኒሻኑ ኮርኔሊየስ ቴለር ነበሩ። ታዲያ በዜማ ብንሰናበት ምን ይመስልሃል? ለአርብ ምሽት ሰለሞን፣
የጽዮን ግርማ ድንቅ ጣዕመ ዜማ አለ አሁን ለእኛ የጋብዘችን